የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። ጽዮን ግርማ ነኝ። ለዛሬ ታህሳስ 19 2011 ዓ.ም ተመረጥ ምሽት ዝግጅቶቻችንን ይዤ አብራችሁ ቆያለሁ። ከትላንት ከዛሬ በአገሪቱ የወጡ ህጎችን ለህብረተሰቡ ተደራሽ የሚያደርግ የመረጃ ቋት ማዘጋጀቱን የፌደራል ጠቅላይ አቃቤ ህግ አስታወቀ።
በተለይ ቀደም ብሎ የወጡትን ቀደም እንዳልኩኝ ከ1934 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ህጎች ስለሚያስፈልጉና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል።
የፌደራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ናቸው። ዝርዝር ዘገባ ይኖረናል። ወደ ኦሮሚያ፣ ደቡብ፣ ሐረርና መቀሌ አምርተን ዘገባዎችን እናስደምጣቸዋለን። የተጠናቀቀው የ2018 የአውሮፓ አመት ለጠፈር ጉዞና ለምርምር ብዙ ስራ ያስተናገደ አመት ሆኗል እንዳስሰዋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጥር ያሉ ዓለም አቀፍ ዜናዎችን ለማስደመጥ በድጋሚ ተመልሼ መጥቻለሁ። ኤርትራ ውስጥ የህክምና የበጎ ፈቃድ አገልግሎት ለመስጠትና የልምድ ልውውጥ ለማድረግ የተነሱ 35 ኢትዮጵያውያን የህክምና ባለሙያዎች ዛሬ መሸኘታቸውን የመንግስቱ መገናኛ ብዙሃን ዘገቡ። ባለሙያዎቹ ኤርትራ ውስጥ የሚቆዩት ለሁለት ወራት መሆኑ ተገልጿል። የኤርትራ የበጎ ፈቃድ ዘማች ሐኪሞች ቡድን የሸኙት የኢትዮጵያ ጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ ናቸው። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳማ አርነት ንቅናቄ ሲያን አስታውቋል። ለውጡን ከፍተኛ መስዋዕትነት የተከፈለበት ነው ብሎታል። የተለያዩ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችን አውግዛለሁ ብሏል ሲያን ዛሬ በሰጠው መግለጫ። በሐሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ብሏል ንቅናቄው። የሲዳማ ህዝብ ጥያቄ ነው ያለው የሲዳማ የክልልነት ጥያቄ ውሳኔ ህዝብ ሂደት የደረሰበትን ደረጃ መንግስት ለህዝብ እንዲያሳውቅ ሲል ጠይቋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ከነገ በስቲያ እሁድ ይካሄዳል ተባለው ምርጫ ኮሚሽኑ ዝግጁ መሆኑን፣ ጸጥታና ደህንነቱ ሙሉ በሙሉ እንደሚጠበቅ ፕሬዝዳንቱ ጆሴፍ ካቢላ ዛሬ አስታወቁ። ምርጫው ለምን ላይካሄድ እንደሚችል አንዳች ምክንያት አይታየኝም ብለዋል ፕሬዝዳንት ካቢላ ከቪኦኤ ጋር ባደረጉት ቃለ ምልልስ። ባለፈው እሁድ ይካሄዳል ተብሎ የነበረው ፕሬዝዳንታዊና የፓርላማ ምርጫ ዋና ከተማይቱ ኪንሻሳ ውስጥ በሚገኝ መጋዘን ላይ በተነሳ እሳት የምርጫ መሳሪያዎችና ቁሳቁስ በመቃጠላቸው ለአንድ ሳምንት ተገፍቶ ወደ ከነገ በስቲያው የተዛወረው። ከቃጠሎ ወዲህ የሚፈለጉ መሳሪያዎችና ቁሳቁስ ሙሉ በሙሉ ለምርጫ አስፈጻሚ ባለስልጣናቱ መድረሳቸውን ሚስተር ካቢላ ለቪኦኤ አረጋግጠዋል። ኢቦላ 300 ሰው በገደለባቸው ሁለት ምስራቃዊ ወረዳዎች ውስጥ ድምጽ የመስጫው ጊዜ ወደፊታችን መጋቢት እንደሚተላለፍ ኮሚሽኑ መወሰኑም ትክክል ነው ብለዋል ፕሬዝዳንቱ። የበዙት አፍሪካውያን የሆኑ ፍልሰተኞችን ያሳፈረች መርከብ ዛሬ የስፓኝ ወደብ ላይ ተጠቅታለች። መርከቢቱን ስፓኝ ያስጠጋቻት ጣሊያን ማልታን ጨምሮ ብዙ የአውሮፓ ሀገሮች ፍልሰተኞቹን እንደማያስተናግዱ ካሳወቁ በኋላ ነው። ባለፈው ታህሳስ 12 የኪቪያ ዳርቻ የተነሱ ፍልሰተኞችን ሜዲተራኒያን ባህር ላይ ደርሰው ያጀቧቸው የተዘረጉ ክንዶች የሚባሉ የረድኤት ድርጅት ባልደረቦች ናቸው። መርከቢቱ ላይ የነበሩት 310 ፍልሰተኞች ስፓኝ ወደብ እንደደረሱ ወደ ሕክምና ተቋማት ተወስደዋል። ከተዘረጉ እጆች ውጪ ያሉ ሌሎችም ግብረሰናይ ድርጅቶች ድንኳኖቹን በማቅረብና በመትከል እያገዙ መሆናቸውም ተገልጿል። የዩናይትድ ስቴትስ ኃይሎች ከሶሪያ ለመውጣት እየተዘጋጁ ባሉበት ጊዜ የመንግስቱ ኃይሎች ሰሜን ምስራቃዊቱን ማንጅብ ከተማ ሙሉ ለሙሉ በመቆጣጠር እየተንቀሳቀሱ መሆናቸው ተገለጸ። ከተማይቱ ውስጥ ገዢ አካባቢዎችን መያዙን ዛሬ ባወጣው መግለጫ ያስታወቀው የሀገሪቱ የጦር የሶሪያ ዜጎችና ሌሎችም ነዋሪዎቿን ደህንነት እንደሚጠብቅ አመልክቷል። የሶሪያ ባለስልጣናት መግለጫውን ያወጡት በጸረ እስላማዊ መንግስት ቡድን ጦርነት ውስጥ ቁልፍ ከሆኑ የዩናይትድ ስቴትስ አጋሮች አንዱ የሆነው የኩርድ ህዝብ ተከላካይ ምድብ የሚባለው ታጣቂ ኃይል አሳድ ጦራቸውን ወደ ከተማይቱ እንዲልኩ ከጋበዘ በኋላ መሆኑም ታውቋል። YPG በሚል ምህጻረ ቃል የሚጠራው የኩርድ ታጣቂ ኃይል የመንግስቱን ኃይሎች ወደ ከተማይቱ የጋበዘው እያንዣበበ ነው ያለውን የቱርክ ወረራ ለመከላከል መሆኑንም አመልክቷል። የቱርክ መንግስት YPG በሽብር ድርጅትነት ፈርጆ ጥቃት ለከፍተበት ሲዝትና ሲሰጋጅ ቢቆይም ዩናይትድ ስቴትስ ሶሪያ ውስጥ የሚገኝ ኃይሏን በግማሽ እንደምትቀንስ ካሳወቀች በኋላ ኩርዶቹን ለመውጋት ይዘውት የነበረው ንግግር ለጊዜው ማስተላለፋቸውን የቱርክ ፕሬዝዳንት ራሲፕ ታይብ ኤድዋርዶ ዛሬ በድጋሚ አስታውቀዋል። አድባጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስ እንሻገር።
Gabina VOA, let's cross boundaries together.
የኢትዮጵያን ህግጋት ማንንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ማዘጋጀቱን የኢትዮጵያ ፌደራል ጠቅላይ አቃቤ ህግ አስታወቀ። ይህ የመረጃ ቋት ከ1934 ዓ.ም እስከ 2010 ዓ.ም ባለው ጊዜ የወጡ ህግጋትንና ደንቦችን ያዘ መሆኑን ተገልጿል። የሰነዶች ማረጋገጫና ምዝገባ ኤጀንሲ አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎትም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር ያግዛሉ ሲሉ የፌደራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
በኢትዮጵያ የወጡ ህጎችን፣ ደንቦችና መመሪያዎችን ማግኘቱ ከወረቀት ጋር የተገናኘ አካላዊ ድጋፍ ጭምር የሚጠይቅ ሆኖ ቆይቷል። ነጋሪት ጋዜጣን ማፈላለግ፣ ለዚህም ወደ ብርሃንና ሰላም ማተሚያ ድርጅት መጓዝም የግድ እንደነበር የዛሬው ሁኔታ የቀጠለ ሁኔታ ነው። ዛሬ በጠቅላይ አቃቤ ህግ የተሰጠው መግለጫ ግን ይህ ችግር መቃለሉን፣ ዘመኑ ወደ ደረሰበት አሰራርን መገባቱን የጠቆመ ነው። የኢትዮጵያ ጠቅላይ አቃቤ ህግ ብርሃኑ ጸጋዬ እንዳሉት አዋጆች፣ ደንቦችና መመሪያዎች በአንድ ላይ የሚገኙበት የመረጃ ቋት ተዘጋጅቷል።
የኢፌዴሪ ጠቅላይ አቃቤ ህግ ከ1934 ዓ.ም ጀምሮ እስከ 2010 የወጡ ህጎች አሉ። እነዚህ ህጎች አንደኛው በተቻለ መጠን ለብርሃንና ሰላም ማተሚያ ድርጅት ገዝቶ የመጠቀም እድል አለ። ይሄ በተፈለገ መልኩ ተደራሽም አይደለም። በተለይ ደግሞ ከዚህ ከአዲስ አበባ ውጪ ቅርንጫፍ የለውም ተቋሙ። ተደራሽ ስላልሆነ ይሄንን ሊተካ የሚችል ማንም ሰው ባለበት ቦታ ሆኖ ይሄን ህግ ማግኘት የሚችልበትን ስርዓት መዘርጋት ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆኗል። በተጨማሪም ህጉ እንኳን የሚሸጥ ቢሆንም ሁሉም ህጎች አይደሉም እዛ የሚገኙት ማለት ነው። በተለይ ቀደም ብሎ የወጡትን ከ1934 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ህጎች ስለሚያስፈልጉና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል።
ለዚህ አገልግሎት የተዘጋጀው ሶፍትዌር ያለ ኢንተርኔት ጭምር የሚሰራ መሆኑንም ጠቅላይ አቃቤ ህጉ ተናግረዋል። ህጎችና አዋጆችን ማግኘት አስቸጋሪ ሆኖ መቆየቱንም አስተውሰዋል።
ጠቅላይ አቃቤ ህግ ይህን ሶፍትዌርና ድረገጽ ይፋ ያደረገው ህጎችና ሰበር ውሳኔዎች ለህዝቡም በተለያዩ ተቋማት እንኳን ለሌሎች ተቋማት ይቅርና ይህንን ስራ በዕለት ተዕለት የሚሰሩ ዳኞች፣ አቃቤ ህጎች፣ ፖሊሶች ህጉን ለማግኘት የሚቸገሩበት ሂደት አለ። ለምሳሌ ዳኞች ውሳኔ በሚሰጡበት ጊዜ፣ የተለያዩ አዋጆች በሚጠቀሱበት ጊዜ የተሻረ ያልተሻረ የተቀየረ ያልተቀየረ የሚሉትን ህጉን ባለማግኘት ውሳኔ የሚዘገይበት ሂደቶች ሲያጋጥሙን ነበር። እነዚህን ጉዳዮች ይቀርፉልናል። ሄዶ ፍትህ በተሳለጠና በተቀላጠፈ መልኩ እንዲሁም ደግሞ ህግን መሰረት አድርጎ ህብረተሰቡ አጠቃላይ በከፍተ ስርዓት ማግኘት የሚገባውን አገልግሎት የሚያገኝበት ሂደትን የሚፈጥር ነው። ይህ ሶፍትዌር ለዕለት ተዕለት ስራ ብቻም ሳይሆን ለትምህርት ተቋማትም ለምርምርም የሚፈልጉ ባለሙያዎች በቀላሉ ምርምር ለማድረግና በህጉ ላይ የሚታዩትን ጽሶችንም አውጥተው ለእኛም ግብአት በሚሰጥ መልኩ አጋዥ ይሆናቸዋል ማለት ነው። ስለዚህ ጠቀሜታው ዘርፈ ብዙ ነው።
ዛሬ በጠቅላይ አቃቤ ህግ ይፋ የተደረገው አዋጆችን፣ ህጎችንና ደንቦችን በአንድ ቦታ ማግኘት የሚያስችል የመረጃ ቋት ብቻ አይደለም። በርካታ ዜጎችን የሚያስተናግደውን የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ይበልጥ ተደራሽ የሚያደርግ አካሄድ እንደሚጀመርም ተገልጿል። በዚህም መሰረት ዜጎች በየቤታቸው ሆነው የተለያዩ ቅጾች መሙላት እንደሚችሉ ነው የተጠቆመው። የፌደራል የሰነዶች ማረጋገጫና መዝገብ ኤጀንሲ ምክትልና ዳይሬክተር ሙሉቀና ማረ ለአሜሪካ ድምጽ ያስረዱት ደንበኞችን በፍጥነት ከመስተናገድ አንጻር በመስራ ቤታቸው የተደረሰበትን ደረጃ ያስተዋወሱት አዲሱ አስተራር ደንበኞች የሚስተናገዱበትን ጊዜ ይበልጥ ማሳጠሩን አብራርተዋል።
በመሰረቱ ሰፊውን ተገልጋይ የሚጠቀምበት ለምሳሌ ውክልናን ማንሳት እንችላለን። የውክልና አገልግሎት ወደ ተቋሙ ሲመጡ በነበረው ማስተራር ቢሆን ማለት ነው ጊዜን ከመስተናገድ አንጻር ተቋሙ ጋር ከደረሱ በኋላ ያለው ጊዜ ከአምስት ደቂቃ ይበልጥ ነበር። ተቋሙ ጋር ከደረሱ በኋላ
ሁኔታው የተሻሽለው ነበር።
ተሻሽለው ነበር በማኑዋል አስተራረም። ግን ትልቁ ይሄ
ምክንያቱም ያው ጥሩ መሻሻል ካሳዩ መንግስታዊ መስሪያ ቤቶች አንዱ ሆኖ ሲጠቀስም ቆይቷል። መስሪያ ቤታቸው ያው ባለጉዳዮች ከመስተናገድ አንጻር
ልክ ነው። አሁን በዋናነት ይሄኛው በኢንተርኔት ወጪውን የቀነስንለት ጊዜውን የቀነስንለት እኛ ተቋም ከመምጣቱ በፊት ውል በማጻፍ የሚያጠፋውን ጊዜ ሙሉ ለሙሉ ነው ያጠፋንለት ማለት ነው። ተቋም ውስጥ የመጣውን ብቻ ሳይሆን ከተቋም ውጪም ሲያጠፋ የነበረው ውል ለማጻፍ ባለሙያዎችን ለማማከር እነዚህ ጊዜዎችን ነው በሙሉ ያሳጠርንለት። እኛ ጋር ከመጣ ቀደም ሲል የነበረው 25 ደቂቃ በ15 ደቂቃ ውስጥ አገልግሎቱን ማግኘት ይቻላል። ከጊዜ አንጻር ስናየው ትንሽ ነው የቀነሰው፣ ግን ከሰነድ ጥራት አንጻር ትልቅ ፋይዳ አለው። እንደገና ደግሞ በፊት እኛ የማናቀው ግን ከኛ ተቋም ውጪ ሆኖ ስለሆነ ውሉን የሚያጽፈው እነዛን ጊዜዎች በሙሉ ነው ያጠፋንለት ማለት ነው። ስለዚህ እኛ ጋር በቀጥታ የሚፈለግበትን ቁጥሩን ብቻ ይዞ መጥቶና በውክልና አገልግሎት ሲስተሙ የሰጠውን ቁጥር ከዛ በዘለለ ደግሞ ውክልና ወይም ሽያጭ ውሎች ሊሆን ይችላሉ። እነዚህም ሲሆን የመብት ትክክለኛ ባለ ንብረት ስለመሆኑ የሚያገልጽ ማስረጃና መታወቂያ ብቻ ነው ይዞ የመጣው ማለት ነው።
የመጨረሻ ጥያቄ አደርገዋለሁ። ከኢትዮጵያ ውጭ አሉ ኢትዮጵያውያን ሊሆን ይችላሉ ትውልድ ኢትዮጵያውያን፣ አሁን ቅድም ለምሳሌ ንብረት ማስተላለፍ የሚል ስለጠቀሱ ነው ይሄን አገልግሎት መጠቀም ይችላሉ? ምክንያቱም ፊርማው አለች በመሀል እንግዲህ እሷ በሌለችበት ሁኔታ
ያው ልክ ነው። የተለያዩ ውሎችን ሲመጣ በአካል መምጣት ህግም ያስገድዳል በፊርማ። ምክንያቱም ተቋሙ ከተሰጠው ስልጣን አንዱ የሚመጣው ሰው ካፓሲቲንም ቼክ ማድረግ አለበት። ምክንያቱም አንድ ሰው እድሜው ውክልና መስጠት ነው ለመዋዋለም እድሜው መድረስ ስላለበት ከመታወቂያም በዘለለ በአካልም ያንን ማረጋገጥ መቻል አለበት። እድሜም ብቻ ሳይሆን ሌሎች ከአእምሮ አንጻር በተለያየ እያመነበት ስለመሆኑ በተቋሙ መረጋገጥ ስላለበት መምጣት አለበት። ውጪም ያሉ ቢሆኑ ምናልባት መረጃ ከመሙላት አንጻር ችግር የለውም። ግን ሌሎች ህጎችም አሉ። ለምሳሌ ውክልና ቢሆን ሌሎች ስርዓቶች አሉ። ካሉበት ሀገር ሆነው ውክልና ሰጥተው በውጭ ጉዳይ ሚኒስቴር መጥተው ሚኒስቴር በኩል ወደ ተቋሙ መጥተው ነው የሚረጋገጠው። ስለዚህ ቀደም ሲልም የነበረው አሰራር ቢሆን በአካል እኛ ተቋም ድረስ ውጭ ያሉ መምጣት አይጠበቅባቸውም። ባሉበት ሀገር ነው ውክልናውን ሰጥተው በኤምባሲ አማካኝነት ወደ ውጭ ጉዳይ መጥተው ቀጥታ ወደኛ ተቋም የሚረጋገጠውና ስለዚህ በአካል መጥቶ ችሎታውን ማለት ነው ችሎታውን ለማረጋገጥና እንዲሁም ደግሞ ለፊርማው የሰውየው መምጣት የግድ ይሆናል ወይም የሴትየው መምጣት የግድ ይሆናል ማለት ነው።
ፎርሙን ግን ባሉበት ሀገር ሆነው አሁን ባሉት በኢንተርኔት በኦንላይን ሞልተው የሆነ ደረጃ ካደረሱት በኋላ ለፊርማ ብቻ ወደ ሀገር መምጣት ይችላሉ።
ፎርሙን በማንኛውም ሰዓት አንደኛ የሞሉትን ዛሬ የሞሉትን የግዴታ ዛሬ መጨረስ አይጠበቅባቸውም። ከሞሉ
15 ቀን አለ ብለዋል።
15 ቀን አለ በፈለጉ ሰዓትም እየከፈቱት ቁጥሩ ስላለ በቁጥሩ እየከፈቱት የሚሻሻልም ነገር ካለ በ15 ቀን ውስጥ ማሻሻል ይችላል።
በዛሬው ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዘመናዊዎቹ አሰራሮች ለውጡን እንደሚያግዙ ተናግረዋል።
ዛሬ በዚህ መልኩ መግለጽ ያስፈልግበት አገራችን በለውጥ ሂደት ላይ ነች ያለችው። ይሄን ለውጥ ሂደት በተግባር በማገዝና ለውጡ የሚታይ ህብረተሰቡ ከሚፈልገው ከእለት ተእለት ስራው ጋር ታይነት ያላቸው ነገሮችን የሚያረጋግጡ ውስጥ ማስገባት አለብን ከሚል ስለሆነ በዚሁ አግባብ ብንረዳው በቀጣይ ደግሞ ሌሎች የቀሩ ስራዎችንን በዚሁ ለህብረተሰቡ በተሳለጠና በተቀላጠፈ መልኩ አገልግሎቱን ለመስጠት የሚያስችል ነው።
በፌዴራል የሰነዶች ማረጋገጫና መዝገብ ኤጀንሲ የሚተገበረው አዲስ አሰራር በተወሰኑ አገልግሎቶች ተጀምሮ ወደ ሌሎችም እንደሚቀጥል ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። መቀሌ ከተማ ውስጥ ምድረገነት ተብሎ በሚጠራው አካባቢ ህገወጥ ተብለው ከ8 ዓመታት በፊት መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች ለአቤቱታቸው መልስ የሚሰጣቸው አካል ማጣታቸውን በመግለጽ እያማረሩ ናቸው። ለአቤቱታቸው ምላሽ ሳይሰጥ አካባቢው በዶዘር እየተጠረገ መሆኑም እንዳስከፋቸው ነዋሪዎቹ ገልጸዋል። አካባቢው በዶዘር እየተጠረገ ያለው የፈረሱ ቤቶቻቸውን አሻራ ለማጥፋት ነው ብለዋል አቤቱታቢያዎቹ የመቀሌ ነዋሪዎች። ቤቶቹ የፈረሱት ህጋዊ የይዞታ ሰነድ ስለሌላቸው ነው ያለው የመቀሌ አንድነት ክፍለ ከተማ በበኩሉ ቦታው እየተጠረገ ያለው በልማት ምክንያት ለሚፈናቀሉ የቤት ባለቤቶች ለመምራት መሆኑን አመላክቷል። ሙልጌታ ጽብሃ ከመቀሌ ተጨማሪ ዘገባ አለው።
ወይዘሮ ሙሉ እንባይ በመቀለ ከተማ ሐድነት ክፍለ ከተማ መድረገነት ተብሎ በሚጠራ ካቢ በ1994 ዓመተ ምህረት ቤት ገዝተው ከ9 ዓመት በላይ የኖሩበት መሆኑን ይገልጻሉ። በጊዜው ቦታውን በእንደርታ ወረዳ ይተዳደር ስለነበረ ቦታውን ከአካባቢው አርሶ አደሮች መግዛታቸውን ይናገራሉ።
ለኛ ሲሰጡልን ቤት ሰርተው ህጋውያን የታጋይ መስዋዕት የከፈሉ የካሳ ተሰጣቸው የካሳ ብለው ነው ሰጡን። ይህንን ያህል ዝርዝር መዝገብና ማህተም ያለበት ወረቀት አዋሎች 7 አባሎች የፈረሙለትን ደብዳቤ ከነማህተሙ አድርገው በአስተማማኝ አርገው ነው ይሸጡልን። እኛም እናቀው የለን ህዝ የሸማቸው የቀበሌ አስተዳዳሪዎች ናቸው። አሁን ቤቱን ተረክበን እየኖርን የወለድን ልጆች እያስዳርን ይያለ
ከዛ በኋላ ይላሉ ወይዘሮ ሙሉም። መንግስት ቤታቸው ህጋዊ አይደለም ብሎ በ2003 ዓመተ ምህረት ግብረ ኃይል አስተማርቶ በኃይል አፈረሰው። በዚያን ጊዜ በአካባቢው 227 ቤቶች መፍረሳቸውንም ተነግሯል። ከዛ በኋላ የሚያርፉበት አጥተው እየተቸገሩ መሆኑንም ይገልጹት። ይህንን ቦታ መንግስት ለአርሶ አደሮች ካሳ ሳይከፍል ለኛም ተለዋጭ ቦታ ሳይሰጥ የማን ቦታ ብሎ ነው የያዘው በማለት ደግሞ ይጠይቃሉ ወይዘሮ ሙሉም።
ይህ መሬት በገበሬዎች ማህበር ይዞታቸው ነበር፣ ካሳ ይገባቸው ነበር። እሳቸው ሽጦ ከኛ ካተካሱ አሁን ያ መሬት በነጻ ሊወስደው ነው መንግስት። ለኛ ምን ያስብልናል? ይህ ነው የጨነቀን። አሁን ያ መሬት የኛ ነው ወይስ የገባሮች ነው ወይስ መንግስት አጭበርብሮ በነጻ ሊዘርፈን ነው?
ሌሎች ያነጋገርኳቸው ቅሬታ አቅራቢዎች ደግሞ መንግስት ለ9 አመታት የኖርንበት ቦታ መጀመሪያውኑ ህጋዊ ካልሆነ ይህንን ያህል ብዙ ቤቶች ሲገነቡ ለምን ዝም ብሎ አየ? ለምንስ አያስቆመውም ነበር ይላሉ። በተደጋጋሚ መፍትሄ ለማግኘት ከቀበሌ እስከ ክልል ላሉ አመራሮች ቅሬታ ቢያቀርቡም አጥጋቢ ምላሽ አለማግኘታቸውን ይገልጻሉ። አቶ ህንጻ አማሬ የተባሉ ቅሬታ አቅራቢ እንደሚናገሩት መንግስት ምላሽ ሊሰጠን ተንቀሳቀስን ያለንበት ባለው ጊዜ የፈረሱ ቤቶችን አሻራ ለማጥፋት በዶዘር እየጠረገ ነው ይላሉ።
ቦታችን ማስረጃው እንዳይገኝ ያኛውን የቦታውን ድንጋይና ምናምን አስነስተው አድራሻው እንዳይገኝ ማስረጃ እንዳይገኝ ነው ዶዘር አዝዘው እንደዚህ ማፍረስ የጀመሩት።
አቶ ገብረስላሴ ንጉስ የተባሉ ሌላ ቅሬታ አቅራቢ በበኩላቸው
እንግዲህ ከመንግስት ጋር ለመታገል አቅም የለንም። ያለን አቅም የመጨረሻ ከቦታችን ገብተን መንግስት ያደረግ ያድርግ ቢፈልግን ይግደለን ቢፈልግ አንድ የመጨረሻ ያድርግ። እኛ ያለን የወሰነ መጨረሻ ቤታችን ገብተን ሻራችን ዘርግተን ሀዛ መኖር ነው የምንመርጥ የፈለግን ጨረሽን በቅ።
የመቀለ ከተማ ሐድነት ክፍለ ከተማ አስተዳዳሪ አቶ ገብረ ታፈረም ስለ ጉዳዩ ጠይቀናቸዋል። ህጋዊ አይደለም ተብሎ ከ9 አመታት በፊት የፈረሱ ቤቶች ከገጠር አስተዳደር ወደ ከተማ አስተዳደር ለማዛወር በተደረገው ማጣራት ህጋዊ ያለመሆናቸው ተደርሶበታል ብለዋል። በዚህም መሰረት ህገወጥ ቤቶች በማፍረስ ቦታውን ወደ ሊዝ እንዲገባ ተደርጓል ሲሉ ገልጸዋል። በአሁኑ ጊዜም ቦታውን የመንግስት በመሆኑ በልማት ምክንያት ከቤታቸው ለሚነሱ ሌሎች ሰዎች ለማደል ዶዘር አስገብተን እየጠረግን ያለ ነው ብለዋል።
ስለዚህ ይሄ ቅሬታ ድሮም በእንደርታ ወረዳ ያሉ ቅሬታቸው ወስዶ መፍትሄው የሚሆንና የማይሆን ውሳኔ ተሰጥቶበት ያደረ ነው ማለት ነው። ስለዚህ ከዚህ በኋላ መልስ የምንሰጥበት ምክንያትም አይደለም። እኛ ደግሞ አሁን የተወሰኑ ሰዎች የሚፈናቀሉ በመሰረተ ልማት ምክንያት እዛ አካባቢ የመንግስት ቦታም ስለሆነ በመንግስት እጅም ስላለ በመንግስት ላንድ ባንክም ስለገባ አሁንም ይሄ ቦታ እያስተዳደርን ነው ማለት ነው።
9 አመታት ሙሉ በቦታው ሲኖሩ ህገ ወጥ ነው ሳይባሉ የቆዩት ለምንድን ነው? መንግስት መጀመሪያውኑ ለምን አላገዳቸውም በማለት ለአቶ ገብረ ጠይቀናቸዋል። ለብዙ አመታት ሰው ሲኖርበት ዝም ሊባል አይገባም ነበር። ቤቶቹ እንዲፈርሱ በተደረገበት ጊዜ የመንግስት ስራ ኃላፊዎች አፈጻጸም ችግር እንደሆነ ታምኖበት መንግስትም እርምጃ ወስዷል ሲሉ ገልጸዋል።
አሁን ለተጋያች ነው የተሰጠው የሚል በዛ አካባቢ ብዙ ህጋዊ ያልሆኑ ዶክመንቶች አሉ። ስለዚህ ለተጋይ ተብሎ ኦሪጅናል የለውም በዛ ዶክመንት ማለት ነው። ስለዚህ ኮፒ ያደረጉ የማይገባቸውም ሰውም ይገባቸዋል እየተባለ የሚሰጥ ከቀበሌ ድጋፍም አለ። ስለዚህ ይሄ ድጋፍ ትክክል አይደለም ብለን አጣርተን አሁንም አለ እንደዛ አይነት የነሱ ብቻ ሳይሆን በሌላ አካባቢ የመሬት ይዞታ አለን እንደዚህ ለተጋይ ተብሎ የተሰጠን አለ እያሉ የሚሰጡ ሰዎች ማሉ፣ በህግ ተጠያቂ የሆኑ ሰዎች ማሉ። እንደዚህ አይነት የማይገባቸው ወረቀትን ድጋፍን እየሰጡ ለአመራሮችም ህጋዊ እርምጃ እንደተወሰደባቸው መረጃ አለኝ ማለት ነው። ለግል ጥቅማቸው ደግሞ ከአግባብ ውጪ ነው የያዙት። ስለዚህ ከአሰራርና ከመምሪያ ውጪ የያዙት ደግሞ ህጋዊ እርምጃ መንግስት መውሰዱ ተገቢ ነው።
ወነተኛ የማሰረጃ ሰነድ አለን ብለው የሚያምኑ ካሉም በህጋዊ መንገድ በፍርድ ቤት መከራከር ይችላሉ ብሏል ዋና አስተዳዳሪው። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
የተጠናቀቀው የ2018 የአውሮፓ አመት ለጠፈር ጉዞና ለምርምር ብዙ ስራ ያስተናገደ አመት ሆኗል። የዩናይትድ ስቴትስ ኤሮኖቲክስና ጠፈር ኤጀንሲ ናሳ ማርስ ላይ የምርምር መሳሪያ አሳርፏል። ቻይና የጨረቃን ጨለማ ግማሽ ለመቃኘት ያሰበቻትን መንኮራኩር ወደዚያው አምጥቃለች። ዓለም አቀፉ የጠፈር ጣቢያዋ ህዋ ላይ ስራ የጀመረበትን 20ኛ አመት አክብሯል። SpaceX የሚባለው አሜሪካዊ የግል ኩባንያ ወደ ጠፈር የሚያደርገውን በረራ ቁጥር የራሱን ክብረ ወሰን ሰብሯል። ሳይንቲስቶቹ ደግሞ እጅግ ርቃ በመትገኝ የሰማይ አባል ላይ ውሃ አግኝተዋል። ባለፈው አመት የጠፈር ክራሞት ውስጥ ከአራሽ አረብ ሳዲቅ ቅኝት ጋር አብረን እንሸራሸር። ሰለሞን አባተ ከተጨማሪ መረጃ ጋር ይዞታል።
ፋልከን 9 ካርጎ ድራገን የጠፈር መርከብን ተሸክማ ተነሳች። መጠቀች 2018 ዓመተ ምህረት የሰው ልጅ ወደ ከዋክብቱ ዓለም በሚያደርገው ጉዞ አንድ ተጨማሪ ግዙፍ እርምጃ ያስመዘገበበት ዓመት። በቴስላው ቱጃር ኤለን መስክ ተመስርቶ የሚመራው የግሉ አይሮስፔስ አምራች SpaceX ሪከርድ ሰብሯል። በጉዞዎቹ ቁጥር የፋልከን 9 ወይም 9 ተልእኮ ለዓለም አቀፉ የጠፈር ጣቢያ መሳሪያ አስቤዛና ቁሳቁስ እዚያ ሰማይ ውስጥ ላሉ ጠፈርተኞች የሚያስፈልግ ሌላም ክራክምቦች አጭና አድርሳለች። የፋልከን 9 ተልእኮ SpaceX ለዓመቱ ከያዛቸው 22 የህዋ ጉዞዎች አንዱ ነበር። 19ኛው በስኬት ተጠናቋል። ይህ ዘገባ ሲጠናቀር SpaceX ይህችኑ ፋልከን 9 መንኩራኩር 3 ጊዜ ተኩሷታል በዓመቱ ውስጥ። ይህ ስራው ኩባንያው የያዘውን ማንም መክፈል የሚችልን ወደ ጠፈር የማመላለስና የማስጎብኘት እቅድ በእውኑ መክፈል የሚቻል ረከስ ያለ ለማድረግ አስተዋጽኦ እንዳለው ተናግሯል። በአንድ በረራ $200,000 መክፈል ከቻሉ ወደ 3 ሚሊዮን የኢትዮጵያ ብር መሆኑ ነው። እነሆ የሰማይ በሮች ለእርስዎ ክፍት ሊሆኑ ነው። ሲቪሉ የመንገደኞችና የጎብኚዎች በረራ ሲጀምር ከተጀመረ ለማለት ነው። ለቲኬቱ ይዘጋጁ። ዩናይትድ ስቴትስ፣ ካናዳ፣ ጃፓን፣ ሩሲያና 12 አባል ሀገሮች ያሉት የአውሮፓ የህዋ ኤጀንሲ ኤሳ ጠፈሩ ላይ አንድ የጋራ መታደሚያ የጋራ ገበታ አላቸው። ዓለም አቀፍ የጠፈር ጣቢያ ዘንድሮ ልክ 20 ዓመቱን ደፈነና ልደቱን አከበረ። ቻይና አይኖቿን ከሰማዩ ላይ አልነቀለችም። በአዲሱ 2019 ዓመተ ምህረት ወርሃ ጃንዋሪ ጥር መሆኑ ነው ጨረቃ ላይ አስቀምጣታለሁ ያለቻትን የቅኝትና የምርምር መሳሪያ በማዕከላዊው ቴሌቪዥን ጣቢያዋ አሳይታለች። በርግጥ ዝግጅቷ ምን ያህል የተሳካ እንደሆነና የመርከቢቱም ሥራ ስለመጠናቀቁ ቪኦኤ በቀጥታ ወይም ከሶስተኛ ወገን ማረጋገጥ አልቻለም። ለማንኛውም ቻይና እንዳለችው አድርጋ ዕቃይቱን ጨረቃ ላይ ካወጣች የሰው ልጅ እስከዛሬ በቀጥታ አይቶት የማያውቀውን የጨረቃችንን ግማሽ የሚሸፍነውን ጨለማ ወይም የፀሐይን ብርሃን የማያንጸባርቅ አካሏን ያያል። በውስጧ የያዘቻቸውን ሀብቶችም ይፈትሻል። ታላቅ ድል! ቻይና ወደ ጨረቃ የምትልከው ስብስብ በጨረቃ አካል ላይ የምትዘዋወር ተሽከርካሪና ምስሎች መቅረጫ ካሜራን ያካትታል። ሌላም አለ። ተክሎች በደካማው የጨረቃ የስበት ሁኔታ ነፍስ ይዘሩና ይበቅሉ ይሆን? ሌላውስ ሕይወት? የድንችና የሰናፍጭ ዘሮችም ይላካሉ። ደግሞም የሐር ትል እንቁላሎችም ይላካሉ። ተፈልፍለው ምድራዊ ሥራቸውን ይቀጥሉ ይሆን? እንግዲህ የጨረቃ ሐር፣ የጨረቃ ድንች፣ የጨረቃ ሰናፍጭ በየመደብሩ ይሰፍሩ ይሆናል እኮ። ከዚህ ቀደም እኮ ማርስም ለበቆሎ ምርት ሳትመች አትቀርም ሲባል ሰምተናል። ቀለብ ከሰማይ ይሏል እንዲህ ነው። ከተሳካ ጥሬና ሐር ብቻ አይደለም ሰማዩ ላይ የሚታየው፣ ውሃ ያቀፈች ስብርባሬ አካል አስቴሮይድም እጅግ ርቆ ባለ ጥልቅ ሰማይ ውስጥ ማየታቸውን ሳይንቲስቶቹ ያሳወቁን በዚሁ ባለፈው 2018 ዓመተ ምህረት ውስጥ ነበር። የናሳዋ ጠልቆ በረር አሳሽ ኦሲሪስ ኤክስ ስሟ ነው ቤኑ ብለው ከጠሯት የአንድ ሰማይ ተቀስ ፎቅ ያህል መጠን ያላት አስቴሮይድ በ20 ኪሎ ሜትር ርቀት ላይ አንጃባ ነበር። ኦሲሪስ ኤክስ እዚያ ለመድረስ ሁለት አመታት ማስናለች። እናም ስትደርስ የላከቻቸው የፈሳሽ ውሃ አሻራ ያላቸው ንጥረ ነገሮች ውህዶች መረጃ ተመራማሪዎቹን አስፈንድቋል። ሳይንቲስቶቹ ያስተዋሉ ያሉት ሌላም ቁም ነገር አለ። ይህቺ ቤኑ አስቴሮይድ በ150 አመታት ጊዜ ውስጥ ከዚህች መሬታችን ጋር ተላተም ይሆን? መሬትን የመምታት አቅም ያላቸው የጠፈር አካላት ብሎ ናሳ በዝርዝርና በቀኝቱ ውስጥ ከያዛቸው መካከል ቤኑ ሁለተኛዋ ነች። እስኪ ደግሞ ከዚህ ቅርባችን ካለው የኛይቱ ፀሐይ ምህዋር ሰፈር ወጣ እንበል። ቮያጀር 2ን ታስታውሷታላችሁ? እጅግ የራቁ ዓለማትን እንድትሰልልና መረጃ ለመሬት እንድታቀብል ተብሎ የዛሬ 42 ዓመት ነሐሴ 14 1969 ዓ.ም ናሳ ከኬፕ ካናቨራል የአየር ኃይል ጣቢያ ያስወነጨፋት መንኮራኩር ነበረች። ዘንድሮ በ42 ዓመት በረራዋ ሁለት የብርሃን ዓመታት የሚሆን ርቀት ላይ ትገኛለች ከመሬት ወይም 18 ቢሊዮን ነው ያልኩት ኪሎ ሜትሮች ይሆናል ስሌቱ በመድራችን ተመን። በዚህ በ2018 ዓመተ ምህረት ታዲያ ቮያጀር ከፀሐይ ምህዋርና ከስበት ኃይሏ ቀጣና ወጣለች። ከኛው አውደ ዓለም ወይም የሚልኪ ዌይ ጋላክሲ ከወዲያኛው ተሰናብታ በሁለንተናው ውስጥ ከጎረቤት ሰማይ መረጃዎችን እየላከች ነው። ቮያጀር 2 የምትልካቸው መረጃዎች መሬት መከታተያ ጣቢያ ላይ ለመድረስ በህዋው ውስጥ 16 ሰዓታት ይጓዛሉ። ጣቢያው ከቮያጀር 2 በተከታታይ የሚያገኘው መረጃ ሁሉ መንኩራኩሪቱ ከ16 ሰዓታት በፊት ያገኘችና የለቀቀችው መሆኑ ነው። ቮያጀር ከጥልቁ ሰማይ ለመጪዎቹ 9 ዓመታትም እንዲሁ እየከነፈች መረጃ ማቀበሏን ትቀጥላለች የሚል እምነት አላቸው ሳይንቲስቱ። እኛ ግን ከነቀልባችን ብንመለስ ይሻለናል። ጎረቤት ዓለም ማርስ ላይ ጉዳይ አለን። የሎክሂድ ማርተን ስፔስ ሲስተምስ ስሪት የሆነችው ኢንሳይትስ የማርስ ተጓዥ መንኮራኩር በዚሁ በ2018 ዓመተ ምህረት በኢትዮጵያ አቆጣጠር ሚያዝያ 27 2010 ዓመተ ምህረት ተላከች። ኢንሳይት 7 ወር ከ20 ቀን ከፈጀ የህዋ ጉዞ በኋላ ህዳር 17 2011 ዓመተ ምህረት ማርስ ላይ አረፈች። ይህ የኢንሳይት ማርስ ላንደር መንኮራኩር ጉዞ የናሳን ሳይንቲስቶች በእጅጉ አስፈንድቋል። ብዙ ጭብጨባ፣ ብዙ ድምጽ፣ ብዙ መተቃቀፍ ነበር። በክትትልና መቆጣጠሪያ ጣቢያዋ ውስጥ የ550 ሚሊዮን ኪሎ ሜትር በረራ ነው እኮ። ኢንሳይት ማርስ ላይ እንዳረፈች በጥቂት ደቂቃዎች ውስጥ አካባቢዋን ፎቶ አነሳችና ደብዛዛም ቢሆን ላከችው። ከድካም ይሆን? ከዚያ ወዲህ ግን ናሳ የጠሩ ፎቶዎችና መረጃዎች እየደረሱት ነው። ኢንሳይት ማርስ ላይ የምታከናውነው ተልእኮ እዚህ ርዕደ ምድር እንደምንለው ርዕደ ማርስ ካለ ምን አይነት እንደሆነ ታስተውላለች። ከከርሰ ማርስ ጠለቅ ያሉ ፍተሻዎችን ታደርጋለች። የዓለሚቱን የሙቀት ሁኔታ ትለካለች። በነገራችን ላይ ሰው ማርስ ላይ መንኮራኩር በተሳካ ሁኔታ ሲያሳርፍ ኢንሳይት ስምንተኛ ነች። አሜሪካ ወደ ማርስ ሰው የመላክ ሐሳብ ከጸነሰች ውላ አድራለች። ምናልባት ከተሳካ በመጪዎቹ 10 ዓመታት ታደርገው ይሆናል ወይም ሌላ። ለማንኛውም ሰው እስከዛሬ ከመሬት ሌላ የተረገጠው ዓለም የለም ከምድራችን ጓደኛ ከጨረቃችን በስተቀር። 2018 በጠፈሩ ዓለም እንዲህ ነበር ያለፈው። እንግዲህ ሰላም ይሁን እዚህም በመድር እዚያም በሰማይ ላለ ሁሉ መልካም አዲስ ዓመት።
እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ @viamharik በትዊተርም እንዲሁ #gabinaviyen በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያብሮ ነው። የስርጭት መሐንዲሱም እንዲሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። I'm going to go to the hospital. I'm going to go to the hospital.
Radio Sagale America.